Bambino B-O-A.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ጽዮን ግርማ ነኝ። መስታወት አራጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። የዛሬው ታህሳስ 5/2000 ዓመተ ምህረት ታህሳስ 5 አይደለም፣ ዛሬ ስንት ነው ጽዮን?
ታህሳስ 6 ይቅርታ፣ የኔ ስህተት ነው።
ዓመተ ምህረት የጋቢና ቪኦኤ ዝግጅታችን በርካታ ጉዳዮችን ይዟል። ጋዜጠኛ ተመስገን ደሳለኝ የት ነው ያለው?
እንግዲህ በዘጠኝ ቀን ውስጥ በተከታታይ አንድ ቀንም ሳናርፍ ዘዋይ እስር ቤት ስመላለስ ነው ያለው። ዛሬ ጨምረን መልሳቸው የት እንዳለ አናውቅም። አንድ ጊዜ ነግረናቸዋል ነው የሚሉት።
ወንድሙ ታሪኩ ደሳሌ ነው። ጋዜጠኛ ተመስገን ደሳሌን ታስሮበት በነበረው ዝዋይ እስር ቤት ቢመላለሱም የለም ከተባሉ ዛሬ ዘጠኝ ቀን ሆኖናል ብለዋል።
በእርግጥ ጉዳዩ በጣም እያሳሰበን ነው። በማኅበራዊ መገናኛ ብዙሃን ጎላ ብሎ እንዲሰማ ለማድረግ ሞክረናል። የኢትዮጵያን ባለሥልጣናት ለማግኘት ጥረት አድርገናል። ይሁን እንጂ አልተሳካልንም። የሚያሳዝነው እስካሁን ገና ምንም መረጃ አላገኘንም።
የጋዜጠኞች ደህንነት ተሟጋቹ ሲፒጄ የምስራቅ አፍሪካ ተጠሪ ሙሬቲ ሙቲጋ ናቸው። ድርጅታቸው የኢትዮጵያ መንግስት ተመስገን ያለበትን ማሳወቅ ብቻ ሳይሆን መፍታትም ጭምር አለበት ብሎ ይሟገታል።
ቀደም ባሉት ቀናት ተመስገን በዝዋይ ማረሚያ ቤት እንደሚገኝ የተናገሩት የፌዴራል ማረሚያ ቤቶች አስተዳደር ኮሚኒኬሽን ኃላፊ ለአሶሺየትድ ፕሬስ ዛሬ ምንም መረጃ እንደሌላቸው ተናግረዋል።
ከላሊበላ ውቅር አብያተ ክርስቲያናት ጋር በተያያዘ ዘገባ አለ። ከቀናት በፊት ሕይወቱ ስላለፈው ሙዚቀኛ ኤርሚያስ አስፋውም ዘገባ ይኖረናል።
ሰዓት ከበቃን ሌሎች ዘገባዎችም ይኖሩናል። ሙዚቃም እንጋብዛችኋለን። በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ በሚተላለፈው ስርጭት አስተያየቶቻችሁን ስጡን፣ ለአየር እናበቀዋለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
የጋቢና ቪኦኤን ዜናዎች ይዤላችሁ የቀረብኩት መስታወት ነኝ። የመጀመሪያው ዜና የደቡብ ሱዳን ጉዳይ ይሆናል። የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ባለስልጣናት በአንዳንድ የደቡብ ሱዳን ክፍሎች ቀጣይ የዘር ማጽዳት ተግባር እየተካሄደ ነው፣ ሊባባስም ይችላል ሲሉ በያዝነው ሳምንት አስጠንቅቀዋል። ባለፈው ሐምሌ ወር በደቡብ ሱዳን መዲና ጁባ ላይ አዲስ ውጊያ ከተካሄደ ወዲህ በሀገሪቱ ግጭት መጨመሩ ታይቷል። ደቡብ ሱዳን ያለው የተባበሩት መንግስታት ድርጅት ተልዕኮ በውጊያው ወቅት ሲቪሎችን ለመጠበቅ ተገቢ እርምጃ አልወሰደም በማለት የዓለም አቀፍ ማህበረሰብ ሲነቅፍ ቆይቷል። ጁባ ውስጥ የጸጥታ ሁኔታ ተሻሽሎ እንደሆነ ለማጤን የድርጅቱ ተልዕኮ አካል የሆነው የኢትዮጵያ ክፍል ጥበቃ በሚያካሄድበት አካባቢ ከአሜሪካ ድምጽ ሬዲዮ ዘጋቢ የደረሰን ሪፖርት አለ። በሶስት ሰዓቱ መደበኛ ስርጭታችን ተከታተሉት። አሁንም በደቡብ ሱዳን የውዝግብ ፍጻሜ ለማድረስ እንደ አውሮፓውያን አቆጣጠር በ2015 የተደረሰው ስምምነት የሚቀለበስ ከሆነ የእርስ በርስ ግጭቱ ዳግም ሊያንሰራራ ይችላል ሲሉ የሽምቅ ተዋጊው ቡድን መሪ ሪክ ማቻር ባለቤት አንጀሊና ቴኒ አስጠነቀቁ። በኤስፒኤልኤ የተቃዋሚ ፖለቲካ ቢሮ አባል የሆኑት ወይዘሮ ተንታኞችና የፖለቲካ ፖሊሲ አውጪዎች እንደገለጹት ከዲያስፖራው አባላት ጋር ለመገናኘትና ለመመካከር እዚህ ዋሽንግተን ውስጥ ይገኛሉ። የወይዘሮ ቴኒ በቪኦኤው ሳውዝ ሱዳን ኢንፎከስ በተሰኘው ፕሮግራም ላይ ቀርበው በሰጡት ቃል የአፍሪካ ሀገሮች በፕሬዝዳንት ሳልቫኪር መንግስትና በተቃዋሚዎች መካከል ባለው ውዝግብ ወገንተኞች ሆነዋል ማለታቸው ተሰምቷል። እንዲያ ከሆነ ደግሞ ይላሉ ቴኒ፣ የፖለቲካ ሂደቱን ዳር ለማድረስና ሰላም ለማስፈን ያለውን እድል የጠበበ ነው ብለዋል። ሶማሊያ ውስጥ በሙከራ ላይ እንደነበር የተገለጠ ፈንጂ ዛሬ ሐሙስ በአንድ ወታደራዊ የፍተሻ ጣቢያና የሀገር ውስጥ ተፈናቃዮች በሚገኙበት መጠለያ ጣቢያ አቅራቢያ ደርሶ 6 የመንግስት ወታደሮች እንደሞቱ ባለስልጣናት አስታወቁ። የባንዲር ክልል አስተዳዳሪ አብዲ ፊታህ ኦማር ሐሌኔ ለቪኦኤ እንደገለጹት ፍንዳታው የደረሰው በቁጥጥር ስር ባልሆነችው አፎጋዬ ከሶማሊያ ዋና ከተማ ሞቃዲሾ ደቡብ ምዕራብ በሚገኘው ወታደራዊ ቦታ ላይ ነው። አስተዳዳሪው ሐሌኔ ጨምረው እንደገለጹት አብዛኛዎቹ ሴቶችና ህጻናት የሚገኙባቸው ሌሎች ቢያንስ 13 ሰዎችም ሞተዋል። በመጨረሻም ወደ ጋምቢያ ነው የምናመራው። ስልጣን ላይ ያሉት የጋምቢያው ፕሬዝዳንት ያህያ ጃሜ የሀገሪቱን የምርጫ ውጤት ላለመቀበል የጀመሩት አካሄድ ህገ ወጥ ነው ሲሉ ምርጫውን ያሸነፉት አዳማ ቦሮ አስታወቁ። ቦሮ ለአሜሪካ ድምጽ ፈረንሳይኛ አገልግሎት በሰጡት ቃል ጋምቢያን ለ22 ዓመታት የገዙት ጃሜ የምርጫ ውጤቱን ለመቀልበስ ስልጣን የላቸውም ብለዋል። ምንም ማድረግ አይችሉም፣ ይልቁንም ውጤቱን ተቀብለው መሸነፋቸውንም ማመን አለባቸው ብለዋል አሸናፊው ተወዳዳሪ ባሮ ትላንት በሰጡት ቃል። ሚስተር ባሮ በትላንቱ ዕለት ከጃሜ ከምዕራብ አፍሪካ መሪዎች ጋር ተገናኝተው ፕሬዚዳንት ጃሜ ተሸንፈዋል፣ እኔ ተመራጩ የጋምቢያ ፕሬዚዳንት ነኝ ሲሉ ተናግረዋል። የጋምቢያ የደህንነት ጥበቃ ኃይሎች ባለፈው ማክሰኞ የምርጫ ኮሚሽኑ ቢሮ ከመውረራቸውም በላይ ገዢው ፓርቲ ደግሞ ጠቅላይ ፍርድ ቤቱ ምርጫውን ውጤት ውድቅ እንዲያደርግ ማዘዙም አይዘነጋም። ሚስተር ባሮ ለቪኦኤ በሰጡት ቃል የጋምቢያ ጦር ኃይሎች እንኳን ደስ አለው መልእክት ያስተላለፉላቸው መሆናቸውን ጠቅሰው አሁን ችግሬ የመንግስት ጥበቃ አለማግኘቴ ነው ሲሉም ተደምጠዋል። ለዛሬ የያዝንላችሁ ዜናዎች እነዚህ ነበሩ። ወደ ዋናው የጋቢና ቪኦኤ ፕሮግራማችን ልመልሳችሁ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የእስራት ፍርዱን እየፈጸመ ያለው የፍትህ ጋዜጣና የፋክት መጽሔት አዘጋጅና አሳታሚ ተመስገን ደሳለኝ የት እንደሚገኝ ማወቅ ከተሳናቸው 9 ቀናት እንዳለፉ ቤተሰቦቹ ለአሜሪካ ድምጽ ገለጹ። የጋዜጠኞች ደህንነት ተሟጋቹ ሲፒጄ የኢትዮጵያ መንግስት ተመስገን ያለበትን ማሳወቅ ብቻ ሳይሆን መፍታትም አለበት ይላል። ጽዮን ግርማ ዝርዝር አላት።
የፍትህ የአዲስ ታይምስና የፋክት ጋዜጣ አዘጋጅና ባለቤት ነበር ጋዜጠኛ ተመስገን ደሳለኝ። ተመስገን ደሳለኝ የሐሰት ወሬዎችን በመንዛት ተከሶ 3 ዓመት እስር ተፈርዶበት በዝዋይ እስር ቤት ይገኝ ነበር። እንደ ወንድሙ ታሪኩ ደሳለኝ ገለጻ ካለፈው 9 ቀን ጀምሮ ግን በዚህ ይገኝበታል በተባለው ዝዋይ ማረሚያ ቤት ቤተሰቦቹ ቢመላለሱም ሊያገኙት አልቻሉም። የምስራቅ አፍሪካና የአፍሪካ ቀንድ የሰብአዊ መብት ተሟጋች ድርጅት ተመስገን የት ነው ያለው ሲል በሚጠይቅ ርዕስ መግለጫ አውጥቷል። ይህን መግለጫ ተከትሎም የጋዜጠኞች መብት ተሟጋች ድርጅቶችና ዓለም አቀፍ ብዙሃን መገናኛ ተመስገን ደሳለኝ የት ነው በሚል መጠይቅ በትዊተር ላይ ቅስቀሳ በማድረግ ላይ ናቸው። ማምሻውን የጋዜጠኛ ተመስገን ደሳለኝ ወንድም ታሪኩ ደሳለኝ ጋር ደውዬ ጠይቄው ነበር።
እንግዲህ በ9 ቀን ውስጥ በተከታታይ 1 ቀንም ሳናርፍ ዘዋይ እስር ቤት የተመላለስ ነው ያለው። ዛሬም ጨምረን መልሳቸው የት እንዳለ አናውቅም። አንድ ጊዜ ነግረናቸዋል ነው የሚሉት እና ሁሉም ጋር ገብተናል። ለምሳሌ የፌዴራል ማረሚያ ቤት አስተዳደሮች ጋር ገብተናል። ሊያናገሩን አልፈለጉም። ኮሚኒኬሽን ጉዳዮች እኔ በግሌ ደግሞ ጠቅላይ አቃቤ ሕግን ጌታቸው አምቤን አናግሬ የነበረ ቢሯቸው ገብቼ ለጉዳዩ ምንም የማውቀው ነገር የለም ብለውኛል። እንግዲህ ፍትህ የተፈረደበት እስረኛ በፍትህ ሚኒስቴር ነው የሚሆነው። ዋናዎቹ እንግዲህ መስማቱ እነሱም አናውቅም ብለውናል። እንግዲህ የት እንዳለ ሳናውቅ ዛሬ 9 ቀን ሞልቶናል ማለት ነው።
ምግብ ይዛችሁ ስትሄዱ ሌላ ቀን ተጠርቶላችሁ ነው የምታቀብሉት ወይስ ለጥበቃው ነው የምታቀብሉት?
አይ አይደለም፣ ራሳችን ሰፋችን እንገባለን። ተጠርቶልን ተገናኝተን እኛ ነው የምናቀብለው፣ ለራሱ በህግ እኛ ነው የምናቀብለው።
ስለዚህ አሁን እሱ ልታደርጉ ስትሄዱ ነው የለም የተባላችሁት?
እንግዲህ እንደተለመደው ነው እንግዲህ ስትሄድ የለም አሉ። የለም ምን ማለት ነው ስንል በቃ የት እንዳለ አናውቅም አሉ ማለት ነው።
ምግብ የተቀበላችሁ የለም ማለት ነው?
አዎ የለም። በቃ ከምት ራሱ እኮ ተመስገን የሚባል እስረኛ እዚህ የለም። ከአራት ቀን በስ ጠይቀው ነው መተን ነበር ምናምን አልናቸው። አይ በቃ የለም፣ የት እንዳለ አናውቅም እኛ። ሊያስገቡንም አልፈለግም።
ለምን ያህል ጊዜ ነው እየተመላለሳችሁ የጠየቃችሁት ዝዋይ?
እስከ ዛሬም ጨምሮ 9 ቀን ሙሉ ሁሉን ቀን
ዝዋይ እስር ቤት። ከዚህ የለም ከመባላችሁ በፊት ለምን ያህል ጊዜ ተጠይቃችሁት አልተመላለሳችሁ?
2 ዓመት ከ2 ወር እንግዲህ ሆነዋል። 2 ዓመት ከ1 ወር ከምናምን ቀኖች ሙሉ ጠይቀናል የተመላለስ እዛ ባለበት።
በዚህ በ2 ዓመት ጊዜ ውስጥ የለም ተብላችሁ ታውቃላችሁ?
በዚህ 2 ዓመት ጊዜ ውስጥ የለም ተብለን ሳይሆን የምናውቀው በቃ አይጠየቅም፣ መጠየቅ አይቻልም ብለው ለወርም ለ2 ወርም ለ15 ቀንም ለ20 ቀንም በተለያዩ ጊዜ ከልክለውናል። የለም ሳይሆን አለ ግን መጠየቅ አትችልም። እዚህ የለም እንዳሁኑ የት እንዳለ አናውቅም፣ የለም ተብለን አናውቅም።
ዛሬ ሄዳችሁ ነበረ?
ዛሬ ሰውል ከነበረ ኮሚሽነሩን ጓደኞች ነበር ያላከነው እንግዲህ እኛን ጣልቶ ሊሆን ይችላል ብለ ለነሱም ተመሳሳይ መልስ እንከታቸው ተመስገን ይለም ብለ
በጣም አመሰግናለሁ እግዚአብሔር ይስጥልኝ ታሪኩ
እሺ እግዚአብሔር ይስጥልኝ ማማ
ይህንኑ በተመለከተ የጋዜጠኞች መብት ተሟጋቹ ሲፒጄ የምስራቅ አፍሪካ ተጠሪ ሙረቲ ሚቲጋ ተመስገን ያለበትን ሁኔታ ለማወቅ እንዳልተሳካላቸው ገልጸዋል። በማህበራዊ ሚዲያ ላይ ቅስቀሳ ከማድረግ ባለፈም ለጊዜው ምንም ማድረግ እንዳልቻሉ ተናግረዋል።
We of course continue to be very concerned. We have tried to highlight it on social media.
በርግጥ ጉዳዩ በጣም እያሳሰበን ነው። በማህበራዊ መገናኛ ብዙሃን ጎላ ብሎ እንዲሰማ ለማድረግ ሞክረናል። የኢትዮጵያን ባለስልጣናት ለማግኘት ጥረት አድርገናል። ይሁን እንጂ አልተሳካልንም። የሚያሳዝነው እስካሁን ገና ምንም መረጃ አላገኘንም።
ሙረቲ አያይዘው መንግስት የማንኛውም ጋዜጠኛ መብት ሊያከብር ይገባዋል። በእስር ላይ ያለን ጋዜጠኛ የት እንዳለ ለቤተሰቦቹ ማሳወቅ ደግሞ ግዴታ ነው ብለዋል።
Temesgen is undoubtedly a prisoner of conscience. He does not belong in prison at all.
ተመስገን ያለ ጥርጥር የህሊና እስረኛ ነው። ጨርሶውኑ ሊታሰር አይገባውም ነበር። የጋዜጠኛነቱን ስራ በማከናወኑ ምክንያት ብቻ ታስሮ መገኘቱ ክፉ ነገር ነው። በመሆኑም እኛ የኢትዮጵያን መንግስት ባለስልጣናት የምንጠይቀው በተሰቡ ያላንዳች መዘግየት እንዲያገኘው ብቻ ሳይሆን እርሱና ሌሎቹም ኢትዮጵያ ውስጥ ታስረው የሚገኙ 16 ጋዜጠኞችና ብሎገሮችም እንዲለቀቁ ነው።
የተመስገን ደሳለኝ ቤተሰቦች በጣም በጭንቀት ውስጥ መሆናቸውን የሚናገረው ወንድሙ ታሪኩ ደሳለኝ በተለይ እናታቸው ህይወቱ አልፎም ከሆነ ንገሩኝና እርሜን ላውጣ ያሉ ያስቸገሯቸው እንደሆነ ተናግሯል። የፌደራል ማረሚያ ቤቶች አስተዳደር ድርጅት የኮሙኒኬሽን ጉዳዮች ኃላፊ አቶ ግዛቸው መንግስቴ ጋዜጠኛ ተመስገን ደሳለኝ ስለሚገኙበት ሁኔታ ከቀናት በፊት ከአሜሪካ ድምጽ ተጠይቀው ተመስገን ዝዋይ እስር ቤት እንደሚገኝ ነው የማውቀው ብለው ነበር። በትላንትና ዕለት አሶሺየትድ ፕሬስ ባወጣው ዘገባ ደግሞ አቶ ግዛቸው መንግስቴ ምንም መረጃ የለኝም ብለዋል። በዛሬው ዕለት አቶ ግዛቸው መንግስቴንና የኢትዮጵያ መንግስት ለማግኘት ያደረግነው ከፍተኛ ጥረት ለጊዜው አልተሳካልንም። ጥረታችንን እንቀጥላለን።
የሀገር ቅርሶችን መጠበቅና መንከባከብ የመላ ህብረተሰቡ ኃላፊነት መሆን እንዳለበት አንድ የመንግስት ባለስልጣን አስገነዘቡ። ከላሊበላ ውቅር አብያተ ክርስቲያናት መካከል ሁለት አብያተ ክርስቲያናትን ለመጠገን የሚያግዝ የገንዘብ እርዳታም ከዩኤስ አሜሪካ መንግስት ተለግሷል። መለስካቸው አመሃ ዝርዝር አለው።
ትናንት በኢትዮጵያ የቅርስ ጥናትና ጥበቃ ባለስልጣን አዳራሽ ተጀምሮ የማያቋርጥ ጥበቃና የባህላዊ ቅርስ ክብካቤ ወይንም ሰስቴናብል ኮንሰርቬሽን ኤንድ ካልቸራል ሄሪቴጅ ፕሪዘርቬሽን የሚል ርዕስ ነበረው። አውደ ጥናቱ ከመጀመሩ በፊት የቅርስ ጥናትና ጥበቃ ባለስልጣን ዋና ዲሬክተር አቶ ዮናስ ደስታ ባደረጉት ገለጻ የአውደ ጥናቱን ዓላማ ግልጽ አድርገዋል። በተለይም በላሊበላ ከሚገኙ አብያተ ክርስቲያን የቤተ ገብርኤልና ቤተ ሩፋኤል ሊፈርሱ ተቃርበው የነበሩ መሆናቸውንና ለሁለት ዓመታት በተደረገው ጥረትና ከ20 ሚሊዮን ብር በላይ ወጪ ተደርጎባቸው የቀድሞ ገጽታቸውን መያዛቸውን አስታውሰዋል። የዚህ አውደ ጥናት አንዱ ዓላማም ከዚህ ተመክሮ ምን ትምህርት እንደተገኘ መመዘንና ይህን ተመክሮም በሀገር ደረጃ የሚሰፋበትን ብልሃት ማፈላለግ መሆኑን ጠቅሰዋል። አቶ ዮናስ ደስታ ለጋዜጠኞች በሰጡት ቃለም በአጽንኦት ያወሱት ቅርስን በመጠበቅና በመከባከብ ረገድ የሕዝቡን ወሳኝ ድርሻ ነው። በተለይም ልማትና የቅርስ ጥበቃ በእጅጉ መናበብ ያለባቸው አስተሳሰቦችና የሥራ እንቅስቃሴዎች ናቸው ብለዋል።
ልማታችን በጣም ጥሩ ቢሆንም፣ ማደጋችን መለወጣችን ተፈጥሯዊና ነባራዊ ቢሆንም፣ ለውጣችን ግን ትላንትናችንን እያጠፋ የሚሄድ ለውጥ አለመሆኑን ማረጋገጥ የማንም ከህብረተሰቡ ውጪ የማንም ሚና ሊሆን የሚችል አይመስለኝም። ስለዚህ እነዚህ ቅርሶች አካባቢ ላይ ከተሞች እየለሙ ነው ያሉት፣ እያደጉ ነው ያሉት። ይሄ ገጽታ ከትላንትናችን ጋር የሚናበብ ዛሬና ነገ ነው እየሰራ ነው ያለን ወይ የሚለውን ጥያቄ መጠየቅ የሁላችንም ፋንታ ይመስለኛል። ስለ ጋራ ታሪካችን ከሆነ በጋራ ነው ልንቆረቆር የሚገባው ብዬ አስባለሁ። እንዲሁ ለአንድ ተቋም ወርወረ ነው፣ አንድ ተቋም የሚሰራው ስህተት ግን የሁላችንም ነው የሚሆነው። ስለዚህ ለአንድ ተቋም ለአንድ አካል የሚወረወር ጉዳይ ሳይሆን የጋራ የሁላችንም ኃላፊነትን የመወጣት ብቃት የሚጠይቅ ይመስለኛል።
አቶ ዮናስ የቅርስ ጥናትና ጥበቃ ባለስልጣንን ሚናም ለይተው አስገንዝበዋል። አንዱና ዋናው ተግባሩ ዜጎች ስለ ቅርሳቸው የባለቤትነት ስሜት እንዲያድርባቸውና ተቆርቋሪነታቸውን ማሳደግ እንደሆነ ያስረዳሉ።
ቅርሶቻችን ያሉበትን ሁኔታ ህዝቡ እንዲያቀደረግን በቅርሶቹ የሚኮራ ህዝብ ለመፍትሄውም እንደገና ይሮጣል። ስለዚህ ያን ማድረጉ ላይ የተለያዩ በፌደራልም በክልልም ዛሬ እዚህ ተሳትፎ ያደረጉ አካላት ከቅርስ ጋር በተያያዘ በቀጥታ መተዘዋሪም የሚሰሩ ምሁራንም ተቋማትም እዚህ ጉዳይ ላይ በጣም ልንሰራ እንደሚገባን ነው ማንሳት የምፈልገው። ይህም በማስተባበሩ ላይ የባለስልጣን መስሪያ ቤቱ ብዙ እየተሰሩ ያሉ ጥረቶች አሉ፣ ግን የበለጠ ብዙ ሊሰራ ይገባል።
የተሰናዳው ወደ ጥናት ከመጀመሩ በፊት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ወርልድ ሞኒመንትስ ፈንድ ለተባለው ድርጅት የፈቀደውን የ500,000 ዶላር ወይንም ከ11 ሚሊዮን ብር በላይ የሆነ ገንዘብ በላሊበላ ለሚገኙ አብያተ ክርስቲያን ጥገና እንዲውል ለማድረግ ከኢትዮጵያ የቅርስ ጥናትና ጥበቃ ባለሥልጣን ጋር የመግባቢያ ሰነድ ተፈራርመዋል። እነዚህ ቤተ ጎልጎታና ቤተ ሚካኤል የተሰኙ አብያተ ክርስቲያን ከአንድ ዓመት በፊት የጥገና ሥራቸው ተጠናቆ እንደሚገኙት የቤተ ገብርኤልና የቤተ ሩፋኤል አብያተ ክርስቲያን በእጅጉ የተጎዱ መሆናቸው ታውቋል። የተደረገውን የገንዘብ ልገሳ አስመልክቶ ያለውን ዓላማም አዲስ አበባ በሚገኘው የዩናይትድ ስቴትስ ኤምባሲ የባህል ጉዳዮች መኮንን ሊ ፒንግ ሎ እንደሚከተለው አብራርተዋል።
The idea of the grant is to help share best practices, to explain the knowledge learned from our work at Lalibela with
የልገሳው ዋና ትኩረት ምርጥ ልምዶችን መለዋወጥ በወርልድ ሞኒመንት ፈንድና በቅርስ ጥናትና ጥበቃ ባለስልጣን አማካኝነት በላሊበላ አብያተ ክርስቲያን በተከናወኑ ስራዎች አማካኝነት የተገኘውን እውቀት ከማብራራት በዚህም አዲስ የጥበቃ ስራ ባለሙያዎችን ለማሰልጠን እንችላለን። ይህ ደግሞ እነዚህን እጅግ ከፍ ያሉ የባህል ስፍራዎችን ለወደፊት ለሚመጡ የኢትዮጵያ ትውልዶች ጠብቆ ለማቆየት ይረዳሉ።
The U.S. Ambassador Fund for Cultural Preservation, የዩናይትድ ስቴትስ አምባሳደሮች ፈንድ ለባህላዊ ክብካቤዎች ከ100 በላይ በሆኑ የዓለም ሀገሮች ውስጥ ለሚገኙ ባህላዊ ስፍራዎች፣ ባህላዊ ዕቃዎችና ተዛማጅ ባህላዊና ልማዳዊ መገለጫዎች ድጋፍ እንደሚሰጥ የኤምባሲው ቻርጅ ዲያፌር ፒተር ብሩማን በሥነ ሥርዓቱ ላይ ባደረጉት ንግግር ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ሌላ ዘገባ እናልፋለን። የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ባለስልጣን በአንዳንድ የደቡብ ሱዳን ክፍሎች ቀጣይ የዘር ማጥፋት ተግባር እየተካሄደ ነው፣ ሊባባስም ይችላል ሲሉ በያዝነው ሳምንት አስጠንቅቀዋል። ባለፈው ሐምሌ ወር በደቡብ ሱዳን መዲና ጁባ ላይ አዲስ ውጊያ ከተካሄደ ወዲህ በሀገሪቱ ግጭት ሲጨምር ቆይቷል። በደቡብ ሱዳን ያለው የተባበሩት መንግስታት ድርጅት ተልዕኮ በውጊያ ወቅት ሲቪሎችን ለመጠበቅ ተገቢ እርምጃ አልወሰደም በማለት የዓለም አቀፍ ማህበረሰብን ሲነቅፍ ቆይቷል። ጁባ ውስጥ የጸጥታውን ሁኔታ ተሻሽሎ እንደሆነ ለማጤን የድርጅቱ ተልዕኮ አካል የሆነው የኢትዮጵያ ክፍል ጥበቃ በሚካሄድበት አካባቢ የአሜሪካ ድምጽ ሬዲዮ ዘጋቢ ጅል ግሬግ አብራ ተዘዋውራ ካየች በኋላ የላከችውን ዘገባ አዳነች ፍሳሐዬ እንዲያሰናድተዋለች።
የኢትዮጵያ ግብረ ኃይል ከፍተኛ ሐሩር ባለበት ጁባ ሲቪሎችን የመጠበቅ ተግባሩን እያካሄደ ነው። የሚጠብቀው ሰፈር 39,000 የሚሆኑ ተፈናቃዮችን ያስጠለለ ነው። ሻለቃ አስቻለው ገደፍ የተባበሩት መንግስታት ድርጅት ተልዕኮ አካል የሆነውን የኢትዮጵያ ግብረ ኃይል እንቅስቃሴን ይመራሉ።
አፍተር ጁላይ ክራይሲስ
ባለፈው ሐምሌ ወር ቀውስ ከተከሰተ ወዲህ የጥበቃው ስራ በየቀኑ እየጨመረ ሄዷል። ስለሆነም ቀንና ሌሊት ካለማቋረጥ ጥበቃ እናደርጋለን።
የተባበሩት መንግስታት ድርጅት ተልዕኮ በጁባው ውጊያ ወቅት ሲቪሎችንና የረድኤት ሰራተኞችን በሚገባ እንዳልጠበቁ በምርመራ በመረጋገጡ ከአዲሶቹ አሰራሮች አንዱ የጥበቃውን ተግባር ማጠናከር ነው። በግጭቱ ከ300 በላይ የሚሆኑ ሰዎች ተገድለዋል። ሴቶችን በግዴታ የመድፈርና የዘረፋ ተግባሮች ተፈጽመዋል። ሌሎች ጥቃቶችም ተካሂደዋል። የተባበሩት መንግስታት ድርጅት ተልዕኮ የጥበቃ ማማዎች እንደተጨመሩና ከመሳሪያ ነጻ የሆነ ቀጠና እንደተፈጠረ ገልጿል። በሴቶች ላይ የወሲብ ጥቃት መፈጸም እየተባባሰ ሄዷል የሚል ስጋት ስላለ ሴቶች እንጨት ለቀማ ሲሄዱ ጥበቃ ይደረግላቸዋል። አንዲት ተፈናቃይ ሴት በተፈናቃዮቹ ሰፈር ውስጥ የወሲብ ጥቃት የተፈጸመባቸው ጓደኞች እንዳሏት ገልጻለች። በአሁኑ ወቅት ግን የጸጥታው ጥበቃ ተሻሽሏል ብላለች። በደቡብ ሱዳን መንግስትና በተባበሩት መንግስታት ድርጅት ተልእኮ መካከል ውጥረት መስፈኑ ቀጥሏል። ከሐምሌው ወር ግጭት በኋላ ተጨማሪ 4000 የሰላም ጥበቃ ኃይሎች እንዲላኩ በዩናይትድ ስቴትስ የቀረበውን ሐሳብ ደቡብ ሱዳን መጀመሪያ ላይ አልተቀበለችውም ነበር። አሁን ግን ገና መስተካከል ያለባቸው ነገሮች ቢኖሩም ደቡብ ሱዳን ለመፍቀድ ተስማምታለች።
ልረሳሽ አልቻልኩም በተባለ ነጠላ ዜማው በበርካታ ሙዚቃ አፍቃሪያን ዘንድ የሚታወቀው ድምጻዊ ኤርሚያስ አስፋው ሰኞ ዕለት ከዚህ ዓለም በሞት ተለይቷል። መስታወት አራጋው የሙያ አጋሮቹን አነጋግራ ተከታዩን ዘገባ አጠናቅራለች። ልረሳሽ
አልቻልኩም ፍቅርሽ በዚህ ሳምንት ሰኞ ሌሊት በ43 ዓመቱ ከዚህ ዓለም በሞት ተለይቷል። ናዝሬት በሚገኘው መድኃኔዓለም ቤተክርስቲያን ወዳጅ ዘመድ እንዲሁም በርካታ አድናቂዎቹ በተገኙበት የቀብሩ ስነ ስርዓት ከትላንት በስቲያ ተፈጽሟል። ኤርሚያስ አስፋው ተወልዶ ያደገው በናዝሬት ከተማ ነው። ሁለተኛ ደረጃ ትምህርቱን በአጼ ገላውዲዮስ በተባለው ትምህርት ቤት ነው ያጠናቀቀው። በማርያም ኦርቶዶክስ ቤተክርስቲያን በዝማሬ ለረጅም ጊዜ ያገለገለ እንደነበር አብሮ አደጎቹ ይናገራሉ። ሙሉ አልበም ለሙዚቃ አድናቂዎቹ ቢያበረክትም ልረሳሽ አልቻልኩም የተሰኘችው አንድ ነጠላ ዜማ ግን ኤርሚያስን እንዳይረሳ አድርጋ በሙዚቃ አድናቂዎች ልብ ውስጥ አስቀመጠችው። ኤርሚያስ አስፋውን ለሞት ያደረሰው ህመም ምን እንደነበር የሙያ አጋሩ የሆነው ድምጻዊ አህመድ ተሾመ ወይም በቀጥ ያስሙ ዲምቢ እንዲህ ይገልጻል።
ጉበቱን ታሞ ነበር እና ሕክምና ሲደረግለት ነበረ። ሀገር ውስጥ ያሉ በውጭ ሀገር ያሉ ሰዎች ተባብረው ከፍተኛ ሕክምና ሲደረግ ነበረ። ግን ያው ማትረፍ አልተቻለም።
ስለምን ያህል ጊዜ ነው የታመመው?
አንድ ሁለት ወር ታሟል። ግን ያው አልጋ ላይ ከተኛ እንደዛ ነው የቆየው።
ልጆች አሉት ወይስ?
አላገባም፣ ልጆችም አልወለደም። እናቱን ሲያስታመም ነው የኖረው። እናቱ ታማሚ ነበሩ። ለሳቸው ሲል ነው።
እናቱ አሁን በህይወት አሉ?
አሉ፣ አሁንም ታማሚ ናቸው።
እህት ወንድሞች አሉት?
አንድ ወንድም አለው። መጣል።
ስለ ሙዚቃው ስራ እስቲ ንገረኝ። ምንድን ነበር የሰራው? ምክንያቱም ብዙ ሰው የሚያውቀው ልለይሽ አልቻልኩም በሚለው ሙዚቃ ነው እና
አንድ አልበም ሰርቶ ነበረ። ግን በጣም ተወዳጅ ዘፈኑ የነበረው ልረሳሽ አልቻልኩም በሚል መጠሪያ የሚገኘው ዘፈኑ ነበረ። እሱ በጣም ተወዳጅ ነበረ። እሱ እንግዲህ ታሪክ ጽፏል። ከዚህ በፊት ያው እንደምታውቂ እንግዲህ የሚሰራ ሰው አብሶ በጥበቡ ላይ ያለ ሰው ምናምን እንግዲህ ከዚህ በፊትም እንደምታውቂው ትንሽ ችግር አለ። ያው ኢኮኖሚካሊ ምናምን ብዙዎቻችን ጋር ችግር ይኖራል። ገባሽ? እና ያን ነገር እኛ ከዚህ በፊት ታክሲቱን እንዲጨርስ መረብ ሆቴል የሚባል ናዝሬት ከተማ ላይ ገቢ ማሰባሰቢያ ያስገብተንለት ነበረ እና በዛ አልበሙን ጀምሮ ነበረ።
ሁለተኛ አልበሙን ማለት ነው?
አዎ፣ አዎ። አሁንም ያው እሱን ሳይጨርስ ነው እንግዲህ አላህ ያመጣው ምን ይደረጋል። እሱን ሳይጨርስ ነው ያረፈው። እነዚህ ዘፈኖች ይቀሩታል።
ምን ያህል ዘፈኖች ሰርቶ ነበር?
ኦልሞስት በቃ አንድ ሶስት ስራዎች ነው የሚቀሩት እንጂ ብዙዎቹ ተሰርተዋል። ፋይናል ማድረግ ነው የሚቀራቸው። አቀናባሪዎች ሚሊዮን የሚባል አቀናባሪ እና ሀብታሙ ተኩል የሚባል አቀናባሪ ጋር አለ ስራው። አንድ ነጠላ ዜማ ደግሞ አሁን በቅርብ ሙሉ ጨርሶ ሊለቀው ያስቀመጠው ነጠላ ዜማ አለ። እሱ አልቋል። እንግዲህ ኮሚቴዎች አዋቅረናል። እሱ መመለስ ባይቻልም ቢያንስ እናቱ የሚረዱበትን መንገድ መፈለግና ይሄን አልበሙ የጀመረውን አልበም ማስጨረስ ቢቻል ከፈጣሪ ጋር ጀምረናል።
እንግዲህ ይህንን የእናንተን እንቅስቃሴ የሰሙ የሙዚቃ አድናቂዎቹ ከጎናችሁ እንደሚቆሙ ተስፋ እናደርጋለን።
አዎ፣ እኔም ተስፋ አደርጋለሁ። በዚህ አጋጣሚ ያው ማንም ሰው ካረፈ ሳይሆን ከማረፉ በፊት ችግሩን የሚረዳለት ሰው ቢገኝ ኖሮ ማንም ሰው እኮ ሰው ነው ያጣው እንጂ ማዳን የሚቻልበት መንገዶች ብዙ ነበር። ገባሽ? እንግዲህ ምን ይደረጋል፣ በቃ አላህ ያመጣው ነው። በዚህ አጋጣሚ ለተባበሩን ሁሉ ታሞም ለረዱት ሰዎች እዚህ ከተማ ላይም ብዙ ሰው በጣም ብዙ ሰው አዝኗል። እንግዲህ መጽናናትን ይስጣቸው ላለው ፈጣሪ።
በቅርቡ ከዚህ ዓለም በሞት የተለዩንን ሙዚቀኞች ለማስታወስ በሚል በዚህ በያዝነው ወር በታህሳስ 20ና 27 ታላቅ የሙዚቃ ዝግጅት እየተዘጋጀ ይገኛል። ይህ የገቢ ማሰባሰቢያ የሙዚቃ ዝግጅት በቅርቡ በህይወት ለተለዩን ሙዚቀኞች ቤተሰቦች መርጃ ይውል ዘንድ ነው የሚዘጋጀው። ይህንን ፕሮግራም በዋነኝነት በማዘጋጀት ላይ የሚገኘው አቻሬ ጫማ ስለ ኤርሚያስ አስፋው እንዲህ ብሎ ነበር።
አልበም ሰርቷል። አልበሙም በተለያየ ምክንያት እንትን ብሎበታል። ሳይሳካ ቀረ፣ ሳይሰማ ቀረና ከዛ በኋላ ክለቦች ይሰራ ነበር። ናዝሬት ሰርቷል፣ የአዲስ አበባ ሰርቷል፣ ሰባ ጋዜቦ ሰርቷል፣ የተለያየ ክልሎች ላይ ሙሉ ሰርቷል።
እንደ ባህሪው ምን ይመስል ነበር?
ባህሪው ጭምት ነው። ብዙ ጊዜ ብቸኝነት ያበዛል። በቃ እዚሁ መም ላይ ያለ እኛም ከሌሎች ለሌሎችም ሙዚቀኞች ለነ ሙሉጌታ አባተም ጭምር ብለን ህይወታቸውን ለማትረፍ በምንሯሯጥበት ሰዓት በቃ ትንሽ ወደ ኋላ ቀረን፣ እነሱም ህይወታቸው አለፈ። አሁንም ግን ኮንሰርቱን በ20ና በ27 ልናቀርብ እየተዘጋጀን ቤተሰብ እረዳበታለን፣ ልጆቻቸውን፣ ቤተሰቦቻቸው።
እሺ፣ ምን ያህል ሙዚቀኞች ይሳተፋሉ እዛ ላይ? እንደው እስካሁን ድረስ
62 አካባቢ የፈረሙልን በቃ ኢትዮጵያ ውስጥ ያሉ ዝነኞች 95-96% ፈርመውልኝ ሁሉም ማለት የሚቻል ተወሰነ በቁጥር ነው የቀረው። ሙዚቀኛው ሙሉ ተባብሮኛል። ባንድ በነጻ ሁለት ባንድ አግኝቻለሁ። አዋቂ ደጎማሉ ብንብያ ስራለሁ። ለምን ብትይ የተሳካ ነው የሚሆነው።
ለኤርሚያስ አስፋው ቤተሰቦችና ለሙያ አጋሮቹ እንዲሁም ለመላው የሙዚቃ አድናቂዎቹ መጽናናትን እንመኛለን።
በድጋሚ ለኤርሚያስ ቤተሰቦች መጽናናትን እንመኛለን። ወደ ሶሪያ አሌፖ ከተማ ዘገባ ነው የምናልፈው። በሶሪያ አሌፖ ከተማ በአማጽያኑ እጅ ካሉት የመጨረሻዎቹ አካባቢዎች ሲቪሎችን፣ ነዋሪዎችንና ሽምቅ ተዋጊዎችን ለማውጣት አምቡላንሶችና የመንግስት አውቶቡሶች ተንቀሳቅሰዋል። የአሜሪካ ድምጹ ጄፍ ከስተር እንዳጠናቀረው ዘገባ የቀይ መስቀልና የሶሪያ ቀይ ጨረቃ ማህበረሰብ ዓለም አቀፍ ኮሚቴ በሰጠው መግለጫ 200 የሚሆኑ በከፍተኛ ሁኔታ የተጎዱም ያሉባቸውን ቁስለኞች ከአካባቢው በማውጣት እንደሚሳተፉ ገልጸዋል። የተባበሩት መንግስታት ድርጅቱ መልእክተኛ ጃን ኤንግላንድ ለጋዜጠኞች በሰጡት ቃል ከምስራቅ አሌፖ የመጨረሻውን የተሳካ ሲቪሎችና አማጽያንን የማውጣት እንቅስቃሴ ሲጀመር ለማየት በተስፋ እየጠበቅንም ብለዋል። ሩሲያ ሰዎቹን የማውጣት እንቅስቃሴው በግብረ ኃይሉ አማካኝነት እንዴት እንደሚከናወን ዛሬ በዝርዝር አስታውቃለች። እነሱ ሂደቱን እንደሚቆጣጠሩም አረጋግጠዋል። በተፋጠነ ባልተወሳሰበና ማንም ጣልቃ በማይገባበት መንገድ ይወጣሉ፣ ምንም ጉዳት አይደርስባቸውም ተብለናል ብለዋል። ዛሬ ሐሙስ የሶሪያ ባንዲራ ምስራቅ አሌፖ ውስጥ ሲሰቀል የመንግስቱ ቴሌቪዥን የታየ ሲሆን ነዋሪዎቹ ወደ ከተማዋ ወደሚገቡት የእርዳታ መኪናዎች ሲጓዙም ይታያሉ። ከአሌፖ የሚያወጧቸው መካከልም ለሕክምና በአጣዳፊ የሚወጡ ቁስለኞችና ሌሎች ህመምተኞችም ለተለያየ ጉዳት ተጋላጭ ሲሆኑ ሲቪሎችና ሽምቅ ተዋጊዎችም ያሉበት መሆኑ ነው የተባበሩት መንግስታት ልዑክ ኤግላን የተናገሩት። ይህ የሚሆነው ትላንት ረቡዕ ማታ በደረሰ ስምምነት ሲሆን ትላንት ጠዋት ላይ ታቅዶ የነበረው ሰዎቹን የማስወጣት እንቅስቃሴ በመክሸፉና ተኩስ አቁም በመፍረሱ የዛሬውም መጀመሩን እርግጠኛ አልነበሩም። ዛሬ ጠዋት ውጊያ እንደተቀሰቀሰም ተዘግቧል። የመንግስቱ ኃይሎች በአማጽያን ቁጥጥር ስር ካሉ አካባቢዎች ቁስለኞችን ይዞ በመውጣት ላይ በነበረ አምቡላንስ ላይ ተኩሰው 3 ሰው ማቁሰላቸውን ተሟጋቿና የአካባቢው የሕክምና ባለስልጣናት ገልጸዋል። አድማጮች የምትከታተሉት የጋቢና ቪኦኤን ፕሮግራማችንን ነው። ሰዓታችን እያለቀ ነው። እስቲ አንድ ሙዚቃ እንጋብዛችሁ። I'm not afraid.
የዛሬው የጋቢና ጉዟችን እንግዲህ በዚሁ ተጠናቋል። አዎ፣ በፌስቡክ ቪኦኤ አምሃሪክ፣ በትዊተርም እንዲሁ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳቸው ያመሸነውን የመስታወት አድራጋውና
ጽዮን ግርማንን ዝግጅታችንን ሲያቀናብርልን የቆየው ማወቅ ሚል ያበሮ ነው። ጉዟችሁ የሰመረ ይሁን እያልን በእጅጋየሁ ሽባባው፣ ጂጂ አሞራው ድጄ እንሰናበታችኋለን። መልካም ምሽት። በነገው ጉዞ እንገናኝ። መልካም ምሽት።